የዲደብሊው ዜና
እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ በደቡብ ኢትዮጵያ ህዝቦች ክልል ኮሬ ዞን ተማሪዎች እስካሁን የአመቱን የማጠቃለያ ፈተና እንዳልተፈተኑ ወላጆች ገለጹ። መምህራኑ መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ የደሞዝ ጭማሪ በተሟላ ሁኔታ አልተከፈለንም በሚል ወደ ትምህርት ቤት አልሄዱም ተብሏል። በሰሜናዊ ናይጄሪያ ማለቂያ ባጣው ግጭት ምክንያት ታይቶ የማይታወቅ ረሃብ መከሰቱን የተባበሩት መንግስታት ድርጅት አስታወቀ። የኬንያ ፍርድ ቤት በ8 ተማሪዎች ላይ የግድያ ክስ መሰረተ። ዛሬ ማለዳ ሩሲያ በዩክሬን ዋና ከተማ ኬቭ ላይ ባደረሰችው ጥቃት ቢያንስ 21 ሰዎች መገደላቸውን የከተማዋ ከንቲባ አመለከቱ። 86 ሰዎች ተጎድተዋል። የተጠናከረ ጥቃቷን እንደምትቀጥል ያስታወቀችው ሩሲያ ኢላማዬ ወታደራዊ ተቋማት ናቸው ትላለች። ዜናው በዝርዝር። በደቡብ ኢትዮጵያ ህዝቦች ክልል ኮሬ ዞን ተማሪዎች እስካሁን የአመቱን የማጠቃለያ ፈተና እንዳልተፈተኑ ወላጆች ገለጹ። ፈተናው የታጎለው መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ የደሞዝ ጭማሪ በተሟላ ሁኔታ አልተከፈለንም ያሉ መምህራን ወደ ትምህርት ቤት ባለመምጣታቸው ነው። መምህራኑ ባነሱት የመብት ጥያቄ ምክንያት በሺዎች የሚቆጠሩ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች መፈተን እንዳልቻሉ ወላጆች ለዶች ቨለ ተናግረዋል። በኬሌ ከተማ የወላጅ መምህራን ህብረት ሰብሳቢ የሆኑት አቶ ሞሮማ ዲዶ የመምህራኑ መብት ሳይጠበቅ ልጆቼ ለምን ፈተና አልተፈተኑም ለማለት ይከብዳል ባይ ናቸው።
መንግስት የነሱን ሚና በትክክል እየሰራ አይደለም፣ መብታቸው እየተጠበቀ አይደለም። የመምህራን መብት እየተጠበቀ ባልሆነበት ተማሪ ተጎዳ፣ የኔ ልጅ ተጎዳ ለማለት ሚላት ይዘኛል። ይሄ ነው እኔ እንደራስም ያየው። ይህ ሚላት መናገር ለምንድን ነው ያን ማለት የማትፈትኑት? ለምንድን ነው ተማሪ 10 ወር ሙሉ ተምሮ አንድ ፈተና ሳይወስድ እንዴት ነው የተማሪው መብት ለምንድን ነው የማታደርጉት ለማለት የመምህር መብት እየተጠበቀ አይደለም።
የዞኑ አስተዳደር የ2018 ዓመተ ምህረት የመስከረም ወር ውዝፍ ክፍያቸውን በ50% ብቻ መክፈሉ ቅሬታ እንዳሳደረባቸው የሚናገሩት መምህራኑ በበኩላቸው በዚህ ምክንያት ከባለፈው ሰኞ ጀምሮ ወደ ስራ ለመግባታቸውን ለዶች ቨለ አረጋግጠዋል። ዶች ቨለ የመምህራኑን ጥያቄ አስመልክቶ ያነጋገራቸው የኮሬ ዞን ዋና አስተዳዳሪ አቶ ታረቀኝ በቀለ የመምህራኑ ጥያቄ ትክክለኛ መሆኑን ገልጸው ጊዜ ይሰጠን እንከፍላለን ይላሉ።
በትክክል የመስከረም ወር 50% ሊከፍል የቻሉት ማለት ነው። ስለዚህ ይሄኛውን ደግሞ እነሱም መረዳት መቻል አለባቸው። የካሽ ሾርቴጅ አለ። ገቢ ከመሰብሰብ አንጻርም እንደኛ ዞንም የምናያቸው ጉድለቶች አሉ። እነዚህ ጉድለቶች ደግሞ በጋራ ማለትም በመተማመን ነው መስራት ያለብን። ትላንትና ላይ 50% አምኖ የከፈለ መንግስት ነገ ላይ ማለትም እነዚህ ነገሮችን አይከፍልም ማለት አይደለም እና ጊዜ ስጡኝ፣ እድሉን ስጡኝ፣ እከፍላለሁ እያልኩኝ ያለውን።
እንዲያም ሆኖ የዞን ዋና አስተዳዳሪ የፌዴራል መንግስት የመስከረም ወር ውዝፍ ክፍያ ገንዘብ ልኮ ያለ የዞኑ አስተዳደር ለሌላ አምላማ አውሎታል የሚል የተሳሳተ ሐሳብ መኖሩን በመግለጽ ያ ፍጹም ሐሰት ነው ብለዋል። በሰሜናዊ ናይጄሪያ ማለቂያ ባጣው ግጭት ምክንያት ታይቶ የማይታወቅ ረሃብ መከሰቱን ዛሬ የተባበሩት መንግስታት ድርጅት አስታወቀ። በመንግስታቱ ድርጅት የዓለም የምግብ መርሃ ግብር WFP እንደገለጸው ሰሜን ናይጄሪያ ውስጥ ለ10 ዓመታት የዘለቀው ግጭት ጦርነት ከ3 ሚሊዮን በላይ ሰዎችን ለረሃብ ዳርጓል። የናይጄሪያ መንግስት ከጎርጎሮሳዊ 2009 ዓ.ም ጀምሮ በሰሜን ምስራቅ የሀገሪቱ ክፍል ከጂሃዲስቶች ጋር የተፋለመ ሲሆን ጥቃቱ ካለፈው ዓመት ወዲህ መባባሱን የአዣንስ ፍራንስ ፕረስ ዘገባ ያመለክታል። የWFP የምዕራብና የማዕከላዊ አፍሪካ ዳይሬክተር በጣም ያሳሰባቸው ጥቃቱ እየተባባሰ በመምጣቱ የአካባቢው ነዋሪዎች እርሻቸውን እየተዉ ለመሰደድ መገደዳቸው እንደሆነ ገልጸዋል። በአሁኑ ጊዜ ፕሬዝዳንት ዶናልድ ትራምፕ ከአሜሪካ የሚገኘውን እርዳታ መቀነሳቸው ያስከተለው ጫናም ለችግሩ መባባስ ሌላው ምክንያት ሆኗል። በዚህ ምክንያት በሰሜናዊ ናይጄሪያ ከ17 ሚሊዮን በላይ ህዝብ ድንገተኛ አደጋ፣ አስከፊ የሆነ የረሃብ ሁኔታና ቀውስ እንዳጋጠመው የዓለም የምግብ መርሃ ግብር አስታውቋል። ድርጅቱ የናይጄሪያ የምግብ ዋስትና ቀውስ ቀደም ሲል ከታሰበው በላይ በፍጥነት እየተባባሰ ነው ብሏል። የኬንያ ፍርድ ቤት በስምንት ተማሪዎች ላይ የግድያ ክስ መሰረተ። የኬንያ አቃቤ ሕግ ጽፈት ቤት እንደገለጸው ተማሪዎቹ ሌሎች 16 ተማሪዎችን ባዳሪ ትምህርት ቤት መኖሪያ ክፍል በሳት ተቃጥለው እንዲሞቱ በማድረግ ነው የተከሰሱት። ማከላዊ ኬንያ ውስጥ በሚገኘው አዳሪ ትምህርት ቤት ባለፈው ግንቦት ወር ሆን ተብሎ የተለኮሰው እሳት የተማሪዎቹን ማደሪያ ማቃጠሉን አስታውቋል። በዚህም አደጋ ሌሎች እድሜያቸው ከ15 እስከ 18 ዓመት የሆኑ 79 ተማሪዎች ተጎድተዋል። የተከሰሱት ስምንቱም ተማሪዎች ትናንት ናይሮቢ ከፍተኛው ፍርድ ቤት ቀርበው በቀረበባቸው ክስ ሁሉም ጥፋተኛ አይደለንም ማለታቸውን የኬንያ አቃቤ ሕግ በኤክስ ገጹ አስታውቋል። በጉዳዩ ላይ ዝርዝር መረጃ እንዳላገኘም አመልክቷል። የእሳት አደጋው በኬንያ ትምህርት ቤቶች አካባቢ ያለውን የተማሪዎች ደህንነት ጉዳይ አሳሳቢ እንዳደረገው ነው የተገለጸው። የምታደምጡት የዶች ቨለ ዲደብሊውን ዜና ነው። ዛሬ ማለዳ ሩሲያ በዩክሬን ዋና ከተማ ኬቭ ላይ ባደረሰችው ጥቃት ቢያንስ 21 ሰዎች መገደላቸውን የከተማዋ ከንቲባ አመለከቱ። 86 ሰዎችም ተጎድተዋል። ለሰዓታት የዘለቀው የሰው አልባ አውሮፕላንና የሚሳኤል ጥቃት የመኖሪያ ህንጻዎች ላይ ከፍተኛ ጉዳት ማድረሱ ተገልጿል። ህይወት አድን ሰራተኞች ከፍርስራሽ ውስጥ የተረፉ ሰዎችን ለማውጣት እየተረባረቡ ነው። የአዣንስ ፍራንስ ፕረስ ዘጋቢ ምስራቅ ኪየቭ ውስጥ ከ12 በላይ ፍንዳታዎችን መስማቱን፣ ነዋሪዎችም ከነ ልጆቻቸውና የቤት እንስሶቻቸው ጋር ከጥቃቱ ለማምለጥ ወደ የመሸሸጊያዎቹ ሲዋከቡ መመልከቱን ገልጿል። ሩሲያ በበኩሏ ኪየቭ ባለፉት ቀናት ላደረሰችባት ተደጋጋሚ ጥቃት የተጠናከረ አጸፋዋን እንደሚቀጥል ዝታለች። ዩክሬን ሰሞኑን መጠነ ሰፊ የሰው አልባ አውሮፕላን ጥቃት ሩሲያ ላይ ስታዘንብ መሰንበቷ ተገልጿል። የሩሲያ ፕሬዝዳንት ቃል አቀባይ ዲሚትሪ ፔስኮቭ የዛሬ ማለዳው ጥቃት በወታደራዊና ከዚያ ጋር በተያያዙ ኢላማዎች ላይ ያነጣጠረ እንደሆነ ለመገናኛ ብዙሃን በሰጡት መግለጫ አስታውቀዋል።
утром сегодня во время
ዛሬ ማለዳ ጠቅላይ አዛዡ ጀነራል ቫለሪ ጌራስሞቭ ለበላይ አዛዡ ባደረጉት ገለጻ በኪየቭና በሌሎች ስፍራዎች ላይ የሩሲያ ጦር ኃይል ያደረሰውን ከፍተኛ ያጸፋ ጥቃት ውጤት አቅርበዋል። የጥቃት አውዱን በተመለከተ በርግጥም በወታደራዊና ከወታደራዊ ጉዳዮች ጋር በተያያዙ ኢላማዎች ላይ ብቻ ያነጣጠረ ነው።
военным или около военным объектом
እንዲያም ሆኖ ፔስኮቭ በጥቃቱ ሲቪሎች ላይ ስለደረሰው ጉዳት ያሉት ነገር የለም። ዩክሬን በበኩሏ ተባባሪዎቿ ተጨማሪ የአየር መቃወሚያ ድጋፍ እንዲያደርጉላት ጠይቃለች። የዓለም የጤና ድርጅት ሃንታ ተዋሲ ወረርሽኝ ዛሬ በይፋ ማብቃቱን አስታወቀ። የተጠቀሰው ተዋሲ የተገኘው በመዝናኛ መርከብ ላይ ሲሆን በተዋሲው ከተያዙ ሰዎች 3ቱ ህይወታቸውን አጥተዋል። 650 ሰዎች በተዋሲው ከተያዙ ጋር ንክኪ እንደነበራቸው የተናገሩት የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም በ33 ሀገራትና አካባቢዎች የጤና ባለሙያዎች ክትትል ሲያደርጉ መቆየታቸውን ገልጸዋል። ጄኔቫ ላይ ዛሬ በሰጡት መግለጫም በሃንታ ተዋሲ በመያዙ ተገልሎ የቆየው የመጨረሻው ሰው ዛሬ ጤንነቱ በምርመራ መረጋገጡን ተናግረዋል።
Today the final contact person of
በዛሬው ዕለት ኤምቪ ሆንዲስ በተሰኘችው የሽርሽር መርከብ ላይ ለሃንታ ተዋሲ ተጋልጦ ተገልሎ የቆየው የመጨረሻው ሰው የመገለል ጊዜውን ጨርሷል። ተመርምሮም ነጻ ሆኖ ወደ ቤቱ ተመልሷል። ከጎርጎሮሳዊው ግንቦት 25 ቀን 2026 ዓ.ም ተመረተ ወዲ አዲስ በተዋሲው የተያዘ ሰው ስለመኖሩ የተመዘገበ ነገር የለም። ስለዚህም የዓለም የጤና ድርጅት የሃንታ ተዋሲ ወረርሽኝ አብቅቷል ብሎ እንደሚያስብ ሲገልጽ በደስታ ነው።
Therefore very pleased to say that WHO considers the outbreak of Hanta virus over.
የዓለም የጤና ድርጅት ስለ ሃንታ ተዋሲ ምንነት የሚያደርገው ምርመራ እንደሚቀጥል ግን አስታውቋል። የደች ሰንደቅት የምታውለበልበው የሽርሽር መርከብ መጋቢት መጨረሻ አካባቢ ከአርጀንቲና ኡሽዋያ ተነስታ በደቡብ አትላንቲክ ውቅያኖስ ውስጥ ያሉ ደሴቶችን ለተሳፋሪዎቿ አስጎበኘች። ከዚያም ወደ ሰሜን አምርታ ስፔን ካናሪ ደሴቶች ውስጥ ከምትገኘው ቴነሪፊ ደሴት ስትደርስ ነበር። በሃንታ ተዋሲ የተያዙ በመገኘታቸው ቀሪዎቹ ተሳፋሪዎች እንዲወርዱ የተደረገው። ይበንዲ እንዳለም የዓለም የጤና ድርጅት አዲስ ለተከሰተው የኢቦላ ተዋሲ ዝርያ የሚሆን የሙከራ መድኃኒት መገኘቱን ዛሬ አስተውቋል። ሙከራው መጀመሩን ገልጿል። ይህ ዶች ቬለ ነው። ከዶች ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ነው። በደቡብ ኢትዮጵያ ህዝቦች ክልል ኮሬ ዞን ተማሪዎች እስካሁን ያመቱን የማጠቃለያ ፈተና እንዳልተፈተኑ ወላጆች ገለጹ። መምህራኑ መንግስት የኑሮ ውድነትን ለመደጎም ያደረገው ውዝፍ የደሞዝ ጭማሪ በተሟላ ሁኔታ አልተከፈለንም በሚል ወደ ትምህርት ቤት አልሄዱም ተብሏል። በሰሜናዊ ናይጄሪያ ማለቂያ ባጣው ግጭት ምክንያት ታይቶ የማይታወቅ ረሃብ መከሰቱን የተባበሩት መንግስታት ድርጅት አስታወቀ። የኬንያ ፍርድ ቤት በ8 ተማሪዎች ላይ የግድያ ክስ መሰረተ። ዛሬ ማለዳ ሩሲያ በዩክሬን ዋና ከተማ ኬቭ ላይ ባደረሰችው ጥቃት ቢያንስ 21 ሰዎች መገደላቸውን የከተማዋ ከንቲባ መለከቱ፣ 86 ሰዎችም ተጎድተዋል። የተጠናከረ ጥቃቷን እንደምትቀጥል ያስታወቀችው ሩሲያ ኢላማዬ ወታደራዊ ተቋማት ናቸው ትላለች። ዜናው በዚሁ አበቃ።